የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
በቤንቻንጉል ጉምዝ ክልል መተከል ዞን ማንዱራ ወረዳ ትናንት ከሰዓት በኋላ በተፈጸመ ጥቃት ሰዎች መገደላቸው ተሰምቷል።
እንዳለ ከተማ አክማት የመጣ ዙሪያዋን ተከባብረ ስለነበረ ከብት እንዲጠብቁ የሄዱ ግለሰቦች እና በተመሳሳይ ደግሞ በዘው በአካባቢያቸው በግ ለመጠበቅ እንደዘው የወጡ ግለሰቦች እነሱን ከመቱ በኋላ ነው ቀጥታ ከተማዋን አክማት የመጣ።
ከገነተ ማርያም ቀበሌ ነዋሪዎች አንዱ ናቸው። የቤንሻንጉል ክልል ባለስልጣናት የሰጡትን ምላሽ ይዘናል። በሌላ ዘገባ ደግሞ ለምሽቱ የፊልም ባለሙያዋን አምለሰት ሙጬን በጋቢና አሳፍረናታል።
አንደኛው ምን አለሽ፣ ምንድን ነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ላንቺ ምን ተባለ ነው።
በዚህ በሰሜን አሜሪካ ከሚኖሩ ወጣቶች ጋር የተደረገ ወቅታዊ ውይይትም አዘጋጅተናል። አብራችሁን ከመሻችሁ ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም ተራቸውን እየጠበቁ ይቀርባሉ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ችሎታ ቢስ ሲሉ የገለጿቸውን የብሪታንያውን አምባሳደር በጣም ደደብ ሰውዬ ሲሉ ነቀፉ። ዩናይትድ ኪንግደም ዩናይትድ ስቴትስ ላይ የጣለችው ቀውሱ አምባሳደር የምንወደው ሰው አይደለም ሲሉ ፕሬዚዳንቱ በትዊተራቸው ጽፈዋል። በመቀጠል ፕሬዚዳንቱ ይልቁኑ አምባሳደሩ ለብሬግዚት ጉዳይ ድርድር እኔ በሰጠሁት ነቀፌታ ከመበሳጨት ቢነግሯቸው ይሻል ነበር፣ ለቴሬዛ ሜይ እንዴት መደራደር እንደሚገባቸው ነግሬያቸው ነበር፣ በራሳቸው የሞኝ መንገድ ቀጥለው ያው ሳይሆንላችሁ ቀረ ሲሉ ፕሬዚዳንቱ ነቅፈዋል። ትራምፕ አክለውም አምባሳደሩን አላውቀውም፣ ግን ጉረኛ ሞኝ መሆኑን ሰምቻለሁ። ዩናይትድ ስቴትስ በዓለም አንደኛ ኢኮኖሚና የጦር ሰራዊት እንዳላት ንገሩት ብለዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨን ምንቺን ከፕሬዚዳንት ትራምፕ ጋር ሆነው ለካታር አሚር በሚያደርጉት የራት ግብዣ የብሪታንያው አምባሳደር ኪም ዴሪክ አይጠሩም ያሉት ሪፖርቶቹ ከዋይት ሀውስ አረጋግጠዋል።
የተባበሩት መንግስታት ድርጅት የልማት መርሃ ግብር የኢትዮጵያ ኃላፊ ቱርሃን ሳላህ በምዕራብ ጉጂና ጌዲዮ ዞኖች ተፈጥሮ የነበረ ጥቃትና ግጭት በበርካቶችን ኑሮ ማቃወሱን ጠቁመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆኑን ተናግረዋል። እርዳታው ተፈናቅለው ለነበሩ 50,000 አባወራና እማወራዎች ድጋፍ የሚውል ሲሆን ለአራት አማት ተከታታይ ዓመታት የሚቆይ የ20 ሚሊየን የአሜሪካን ዶላር ድጋፍ መሆኑንም ተናግረዋል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክና ጃፓን መንግስታት በተገኘ 2.5 ሚሊየን እንዲሁም ድርጅቱ ከሚመድበው 2.5 ሚሊየን ዶላር 5,000 ዜጎችን በመጀመሪያው ዓመት ተጠቃሚ እንደሚያደርግ ተናግረዋል። ድጋፉ ዓላማ ያደረገው ደግሞ ለመልሶ መቋቋም፣ ለዘላቂ ሰላምና ልማት፣ ለስራ እድል ፈጠራና ለምግብ ዋስትና መርሃ ግብሮች እንደሆነ ተገልጿል። ሴቶችና ወጣቶችን ማዕከል እንደሚያደርግም ተነግሯል። በኢትዮጵያ የዴንማርክና የጃፓን አምባሳደሮች የተጠናከረ ድጋፍ እንደሚያደርጉም ቃል ገብተዋል። የብሔራዊ አደጋ ስጋት አመራር ምክትል ኮሚሽነር አቶ መኮንን ለንግሳ በበኩላቸው የኢትዮጵያ መንግስት የጸጥታ ችግር በተፈጠሩባቸው አካባቢዎች ሰላምን የማረጋገጥና ሕግ የማስከበር ስራ እያከናወነ በመሆኑ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ የማቋቋም ስራ ከሀገር ድርጅቶች ጋር እየሰራ ነው ብለዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ከሐዋሳ ነው።
ከባድ የገንዘብ እጥረት ስላለ የየመኑ የኮሌራ ወረርሽኝ እየተባባሰ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። በዚህ የአውሮፓውያን ዓመት በየመን ከ460,000 በላይ በበሽታው ተይዘዋል ተብለው የሚጠረጠሩ ሰዎች እንዳሉና 705 ሰዎች መሞታቸውን የዋና ጸሐፊው አንቶኒዮ ጉቴሬዝ ቃል አቀባይ ገልጸዋል። ባለፈው ዓመት በንጽጽር ተጠርጣሪ የበሽታው ተያዦች 380 የሞቱት ደግሞ 70 እንደነበሩ ጠቅሰዋል። የተባበሩት መንግስታት የየመን ሰብአዊ ረድኤት ምላሽ እቅድ ቃል አቀባይ የኮሌራ ተያያዦችን ለመርዳት 4.2 ቢሊዮን ዶላር እንደሚያስፈልግ ገልጸው እስካሁን የገባው ግን 32% ብቻ እንደሆነ አመልክተዋል።
ኢራን የኒውክሌር መርሃ ግብሯን የሚገድበውን ስምምነት የማክበሯን ጉዳይ በተመለከተ ሁሉም ወገኖች በአስቸኳይ ተሰብስበው እንዲነጋገሩበት አውሮፓውያኑ የውሉ ፈራሚዎች እየጠየቁ ናቸው። የተባበሩት መንግስታት የአቶሚክ ድርጅት ኢራን እንደ አውሮፓውያን አቆጣጠር በ2015 ዓ.ም በተፈረመው ስምምነት ከተወሰነላት የዳበረ ዩራኒየም መጠን ማለፏን ትላንት ካረጋገጠ በኋላ ብሪታንያ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት በዛሬው ዕለት የአስቸኳይ ስብሰባ ጥሪውን አቅርበዋል። ኢራን በውሉ የተካተተውን አብዛኛውን የጋራ ድርጊት መርሃ ግብር አለማሟላቷን አስክቶናል ሲሉ አውሮፓውያኑ የውሉ ፈራሚዎች አስታውቀዋል። ኢራን መርሃ ግብሩ ውስጥ መቆየት እንደምትፈልግ አስታውቃቸው እንደነበር የገለጹት የአውሮፓ መሪዎች፣ ሆኖም ግን በዚያ መሰረት አድራጎቶቿን በአስቸኳይ ቀልብሳ የድርጊት መርሃ ግብሮቹን በአስቸኳይ ደግሞ ልታከብር ይገባል ብለዋል። በተያያዘም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከፍተኛ ዲፕሎማትን ውጥረትን ለማርገብ ሲሞክሩ ለሁለት ቀን ወደ ቴሄራን ተጉዘዋል። ማክሮንና የኢራኑ ፕሬዚዳንት ሀሳን ሩሃኒ የዩራኒየም ማበልጸጉን ጉዳይ በተመለከተ እንደ አውሮፓውያን አቆጣጠር ሐምሌ 15 የፊታችን ሰኞ ሳምንት ማለት ነው የጊዜ ገደብ መፍትሄ ለማግኘት መስማማታቸው ይታወሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ቤንሻንጉል ክልል ነው ተከታዩ ዘገባ የሚወስደን። በቤንሻንጉል ክልል ማንዱራ ወረዳ የዘጠኝ ሰዎች ሕይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ተናግረዋል። አስቴር ምስጋናው ናት ዘገባውን ያደረሰችን።
በቤኒሻንጉል ጉምዝ በማንዱራ ወረዳ ገነተ ማርያም በተባለ ቀበሌ የቆዳ ቀለምን መሰረት ባደረገ ጥቃት የዘጠኝ ሰዎች ሕይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ጥቃቱን ፈጸሙ የተባሉት ደግሞ የጉምዝ ብሔረሰብ አባላት ናቸው። አስተያየት ሰጪዎቹ ለደህንነታችን አስጊ በመሆኑ ስማችንን እንዳትጠቅሺ ብለውኛል።
ያው ትናንትና 7 ሰዓት አካባቢ ላይ ነው እንዳለ ከተማዋናት ስማት የመለም ዙሪዋን ተከባብረ ስለነበረ ከብት ሊጠብቁ የሄዱ ግለሰቦች በተመሳሳይ ደግሞ በዘው በአካባቢያቸው በግ ለመጠበቅ እንደዘው የወጡ ግለሰቦች እነሱን ከመቱ በኋላ ነው ቀጥታ ከተማዋና ስማት ነበር።
መነሻው ምንድን ነው?
መነሻው ምን እንደሆነ አናውቅም። በቃ መነሻው ሲጀምር ከታች መጣ ነው፣ ያው ከጉባ ምናምን የመጣ ነው።
እነማን ናቸው ጥቃቱን እያደረሱት ያሉት?
ጉምዝ ናቸው።
ብሔር ለይተው ነው የሚመቱት?
ብሔር ብቻ ሳይሆን ቀለም
ለይተው።
ቀለም በቃ ይለያል። ቀይ ነው በቃ ሙሉ ነው እየተመታ ያለ።
ምን ያህል ሰው ጉዳት ደርሶበታል?
በቃ 9 ሰው እስካሁን የሞታል።
በአንድ ወረዳ ነው?
አንድ ቀበሌ ማንዱ ላይ በቃ ገነተ ማርያም ምትባል ቀረችው ከተማ ያቸው ብቻ ነበረ። ምክንያቱም የገጠሩ ህዝብ መጀመሪያ ተባርዋላ ሰውታል ተፍካር ቀናል እያለ ነው እየመለሰ ያለ። እንደዛ እንዲሆን ከተማዋ ላይ ያለው ህዝብ ምክንያት ለዚህ ጥቃት ተዳርጓል ማለት ነው።
ጥቃቱን እያደረሱ ያሉት በምንድን ነው? የጦር መሳሪያ ይዘው ነው ወይስ ስለታማ ነገሮችን ይዘው ነው?
ስለታማ መሳሪያ ቀስትም ይዘዋል፣ ካራም ይዘዋል። ትጥቅም ተሰጥተዋል ነው የሚባል። አሁን ትናንትና የሴኔተር ጽህፈት ቤት አላሉ በአራት ቀስ ከመጡ በኋላ ነው እሱን እንደገና ዶች ያረጉ በስሳት ገባሪ በቃ ከትናንትና ማታ ጀምሮ የተወሰነ መከላከያ ኃይልም ጨምረዋቸዋል። ግን እስካሁን ትእዛዝ አልተሰጠም ነው ሲባል ነበር። አሁን ብቻ መንግስት ትእዛዝ ቢሰጣቸው ልነሱ በቃ እርምጃ ይውሰዱ። እርምጃ ካልተወሰደ ምንም በቃ ሊበርድም እንትን ሊልም አይችልም። ህዝቡም መፈናቀሉን አያስቆምም። እኔ በራሴ ወንድ ዘከታ ሚስቴረው ብቻ ነው።
እንዳንተ እንዲሁ እየተፈናቀለ ነው ሰው አሁን
በቃ ብዙ ሰው አሁን ልጅና ህጻናት ሲጀምራ ሽሸዋል። በቃ በተመሳሳይ የእነሱም ደግሞ አሁን የክልል አመራር ተብዬም የእነሱን ደህንነት እያስጠበቀ እንጂ ያለ አማራ አገው ምናምን የሚላገር የእነሱ ደህንነት ምንም ተቆርቋሪ አልሆነም። በቃ ምንም ግራ ገብቶ ነው።
ሌላው ስሙ እንዲጠቀስ ያልፈለገ አስተያየት ሰጭም ሁኔታውን እንዲገልጹልኛል።
ሙሉ ጉምዞች ታጠቁ ናቸው። አዳዲስ መሳሪያና አዳዲስ ቀስነ ስንቱ አይታወቁም። ሙሉውን በቃ ቀይ ነው። በቃ ዝም ብሎ ሳይኖርቱ ዝም ብሎ ጨፈጨፏቸው። ያለው አማራጭ ምንም አድራት ማትረፍ ነው። አምስት ነው ስድስት ማንጋ ከብቶ ስለዋል። እዛ በኋላ አሁንም ያለ ነው እዛው ማንድራ ነው። አሁን ወደ ግልገል መጥቻለሁ። እኔ አካባቢውን ሴቶችን ሁሉ አስወጥተናል። ቃፍላኝ ሁሉ አስወጥተናል። ለእኛ ከብቶችም አሉ ወጣቶችም አሉ። እዚሁ እናርሳለን ብለን ያው እንግዲህ የተያየ ነው። እነሱም ለአምስት ቀን ነው እቅዳቸው። ተዘነጉን
ለመጠየቅ ለአምስት ቀን ነው ቀዳቸዋል።
ነዋሪዎቹ እንደሚሉት ጥቃቱን እየፈጸሙ ያሉት የተደራጁ ኃይሎች ሲሆኑ የአመራር እጅ ሳይኖርበት አይቀርም ይላሉ።
አመራሮቹ እጃቸው እንዳለበት ግልጽ ነው። ያውም ደግሞ አብሮ ከፍተኛ መሳሪያ የያዙት መንግስት ሰራተኛ የሆኑ አብሮ አሁን ባለው መረጃ ሁሉም ሰው ወጥቷል። ያለው ወንዶች ሰራተኛም ወጥቷል። ከብትም የታነ ነው። ያው መጫናቅም የሌለውም የመጫናቅም የሌለውም ከብቶች ይዘው ከተማ ላይ ናቸው። ያው አሁንም ደግሞ ከስምንት ቀበሌ ተወጣጥተው ደግሞ አሁን ታሰረው የቀድሞ ተሳናፊ የነበረው ፋንቻ አምሳያ ይባላል የሱ ሀገር ላይ ነጋሉት። አሁንም ዘግተው ሲሆኑ ይታያሉ። ያው መከላከያውም እርምጃ ሊወስድ አልቻለም። በጦር ላይ ተኩስ ነው።
መከላከያ ግን ቦታውን ተቆጣጥረውታል።
መከላከያዎች ራሱ ሩጠው ነው እርምጃ ነው ሰርቲፋ እርምጃ እንዳትወስድ ተኩስ ዝም ብለው ወደ ላይ እያለ የሚያስተኩስ እንጂ ክፍተት ስላለ ነው አመራሩ ነው እንዳትተኩስ ስላለ ያሸናቃቸዋል። አባሎች ራሱ ሩጠው ነው ያመለጡ። ወደ ህዝቡ ቤት ላይ ገብተው ነው በኋላ ጊዜ ስታና ምናምን ተኩሰው ያመለጡ እንጂ አባሉ ራሱ ሊያሰርፍ ነበር። ወታደሮች ራሱ ሊገርፋቸው ነበር።
ቅድም ስትገልጭልኝ ጥቃቱ በጣም አሰቃቂ ነው ብለኸኛል እና ምን አይነት ጥቃት ነው የፈጸሙት? በጦር መሳሪያ ነው ወይስ በስለታማ የሆኑ ነገሮች ነው ጥቃቱን እየፈጸሙ ያሉት ወይስ የተለየ ነገር አለ?
መጀመሪያ በቃ ያንን ሁኔታውን ያዩት ሰዎች ማለት ነው ከብት ክራት ሊያጠቡ ሲሄዱ ይህን ድርጊት ሲያዩ ዛፍ ላይ ወጥተው ሱፍ ያለ ዛፍ ላይ የሚሸፍን ዛፍ ላይ ወጥተው እያዩ መጀመሪያ በቀስ ጀርባው መጡት። ከዛ ቀጥሎ በጥይት መጡት። በህግ አምላክ ምናምን ያለ ነው። ከዛ በኋላ ወንድምየው ሲመጣ ደግሞ ወንድምየውን በሴስተረስና ያኛውን በቀስትና በጥይት የመጡትን አንገቱን ቆርጠው ብልቱን በመቁረጥ ምላሱን በመቁረጥ
ስለ ጉዳዩ የቤኒሻንጉል ጉምዝ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማግኘት ያደረኩት ሙከራ አልተሳካም። ግን አቶ አበራ በአማራ ብዙሃን መገናኛ ድርጅት ድረገጽ ላይ በሰጡት ቃል በተነሳው ግጭት የሰው ህይወት ማለፉን ቸው ሰዎች መኖራቸውን አረጋግጫለሁ ብለዋል። ለግጭቱ መነሻ የሆነውንም ሲገልጹ በገነተ ማርያም ቀበሌ ምክትል አስተዳዳሪ ላይ ጥቃት በማደናግረዋል። ችግሩን ለማብረድ ሁሉም የጸጥታ ኃይሎች በቅንጅት እየሰሩ ነው ማለታቸውን በአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። አሁን ዛሬ ማምሻውን በደረሰን ዘገባ መሰረት የነቀምቱ ዘጋቢያችን ናኮር መልካ የቤንሻንጉል ጉምዝ ኃላፊን አቶ አበራ ባይታን አግኝቷቸዋል። በእሳቸው በጠቀሱት መሰረት በቤንሻንጉል ጉምዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ 7 ሰዎችን በመግደል 14 ተጠርጣሪዎችን መያዛቸውን አስታውቀዋል። የክልሉ የጸጥታና የሰላም ግንባታ ቢሮ አቶ አበራ አያይዘው እንደተናገሩት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበርና በግድያ ተሳትፎም አንድ ጠመንጃና በርካታ ቀስቶችን በቁጥጥር ስር መዋላቸው ተገልጿል። አቶ አበራ አያይዘው ጥቃቱን ተከትሎ የቆሰሉ 11 ሰዎችም ተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸውንም ገልጸዋል። ይህንንም በተመለከተ ነዋሪዎች ይናገራሉ። አቶ አበራ አሁን በቀበሌና በወረዳው የመንግስት የጸጥታ ኃይል በመግባቱ አንጻራዊ መረጋጋት ተመልሷል ብለዋል። ችግሩ እንዳይባባስም ጥረት እየተደረገ መሆኑን ተናግረዋል። ባለፈው 2 ሳምንት በዳንጉር ወረዳ 57 ሰዎች መገደላቸውን ያስታውሱት አቶ አበራ አማራ ክልል ጃዊ ወረዳም ከ2 ወር በፊት የተጣጠቁ ኃይሎች በርካታ ሰዎችን ገለዋል ብሏል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ መረጃዎችን ከእውነት ያክረዋል።
አሁን ደግሞ ወደ ምስራቅ ኢትዮጵያ እናቀናለን። ወደ ምስራቅ ሐረርጌ እናቀናለን በሚለው ይታረምልኝ። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56ቱም ተጠርጣሪዎች ከ10 ቀን ቆይታ በኋላ የዋስትና መብታቸው ተከብሮ ከእስር መለቀቃቸው ተሰምቷል። አዲስ ቸኮል ዝርዝር አለው።
በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓትና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታችኋል በሚል ተጠርጥረው ተይዘው የነበሩት 8 የቁልቢና 48 የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከእስር ተፈተዋል። ስለ ጉዳዩ ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል።
በታሰሩበት ጊዜ የደረሰባቸው ነገር ማለት ልክ እንደ ወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም እስረኞች ቤታቸው በተፈተሸበት ጊዜ ከጨለንቆ ሰባሰው ምንም አይነት ነገር በቤታቸው አልተገኘም።
ፍተሻ ተካሄዶባቸው ነው?
አዎ ፍተሻ ተካሄዷል። ማለት ህጋዊ በሆነ መንገድ በሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አላለም። የተቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁ ፍርድ ቤት ቀርበን ምስክርነት አንሰጥም ብሏል። የተወሰኑት ደግሞ ከሀገር ወጥተው ሄደዋል። ማለት ከዛ አካባቢ የሉ የተቆሙት። ስለዚህ በጥላቻ ያደረጉት ነገር ነው። ሲለቀቁ በተለቀቁበት ጊዜ ያደረጉት አሻራ ውስተዋል። በዋስ ነው የተፈቱት። በሚፈልጉ ጊዜ እንዲቀርቡ ማለት ነው። ግን ምንም አይነት በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል።
የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከ200 በላይ አባሎችና አባሎችም ደጋፊዎች የሚያልሆኑ አማሮች የአብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ ታስረዋል ሲል መግለጫ አውጥቶ ነበር። በመግለጫው መዋቅር ስለዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከጠቀሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች የሐረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ ሐረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጭ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰረ የለም ብለዋል። በምዕራብ ሐረርጌ በተመሳሳይ ወንጀል ተጠርጥሮ የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባችን ከፊልም ጋር የተያያዘ ነው። የፊልም ባለሙያዋ አምለሰት ሙጬ ባለፈው ቅዳሜ ሰኔ 29/2011 ማለት ነው አዲስ የሰራችውን ፊልም ምን አለሽ የተሰኘውን የተለያዩ የፊልም ባለሙያዎችና በፊልም ኢንዱስትሪው ላይ የነዋለ ሙያቸውን ቢያፈሱ መልካም ነው ያለቻቸውን ሰዎች ጋብዛ ፊልሙን አስገምግማለች። ገረመው አነጋግራት ሀሳቧን በተከታዩ መልኩ አጠናቅረዋለች።
አምለሰት ሙጤ ይባላለሁ። የፊልም ባለሙያ ነኝ። ያው የመጀመሪያ ፊልሜ ፈለጋለ የአክቲንግ ፊልም ሆነውት ከዛ በኋላ የራሴ ድርሰት የሆነውን ስለ ፍቅር ፕሮጀክት አደረኩት። በፌ ከዛ አጫጭር ነገሮች አዶፕሽን የሚል ሾርት ሙቪ ነበረኝ። አረንጓዴ መሬት ዶክመንተሪ፣ የራሴ ስራዎች እንግዲህ እነዚህ ናቸው። የሰዎች ፊልም ላይም አንድ ሶስት በትወና ተሳትፎ ያለነው በዳይሬክቲንግ ደረጃ ግን ይህኛው የመጀመሪያ ሙቪ ነው። ጽፌን ዳይሬክት አደርገው ማለት ነው።
ምናለሽ
መጠሪያ ስሙ ምናለሽ ነው የሚለው። ምናለሽ እንግዲህ ሁለት ትርጉም አለው። ጠብቆና ላልተው ሲል ነበር። አንደኛው ምን አለሽ፣ ምንድን ነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ፣ ላንቺ ምን ተባለ ነው። እና ምን ያልኩበት ምክንያት አንደኛው ፊልሙ ባበት ሴቲንጉ መርካቶ ውስጥ ምናለሽ ተራ አካባቢ ነው፣ ያን የሚወክለው። ሁለተኛው ደግሞ እንደ ሀገር ያ ጥያቄ ቢመጣ ምናለሽ የሚለው ምንድን ነው ያለን፣ እናውቀዋለን ያለንን ነገር፣ መጥፎም ይሁን ጥሩም ይሁን ያለን ነገር ግን አክሰስ አድርገ ነው ተቀብለ ነው አውቀ ነው ወይ የምንራመደው ወይ የምንሄደው ወይ የምንሮጠው አይነት ስሜት የያዘ ነው። ዋና ገጸ ባህሪ ከስሟን የጀመርኩት ስጽፋው ሰላማዊት አሸናፊ ትባላለች። ስሟ ራሱ ትርጉም የማሸነፍ ስሜት አለው ነው። አንድ ሰው ሰላም ማግኘት አለበት ውስጡ ለማሸነፍ እና ደስተኛ ሆኖ መጨረሻው ያማረ ኑሮ ለመኖር እና ከስሟን የጀመርኩትን ነጻነት ያመነችበትን ነው የምታወራው። አገባን በጣም ወዳለች። ላይ ከሃይስኩል ያቋረጠች ልጅ ናት፣ ግን የራሷ የሆነ የምታምንበት የህይወት ፍልስፍና የህይወት መንገድ አላት። ያ መንገድ ሲጠቅማት ነው የምናየውም። በድህነት ውበት ሩጫ ሀሳቦች ላይ ነው የሚያጠነጥነው። ብዙ ወጣቶችን ኢንስፓየር እንዲያደርግ ተስፋ መቁረጥ የሚለውን ስሜት በማጥፋት ራስን አምኖ የመቀበል እና የመረውጥ የማሸነፍ ስሜትን የያዘ ነው። እኔም አለሁበት። ሄኖክ ወንድሙ አለበት። በጣም ጎበዝ አክተር ነው። እሱ አክት ካደረጉት ትልልቅ አርቲስቶች ውስጥ አንዱ አለማየሁ ታደሰ ነው። አዚብ ወርቁ አለች። ስዩም ተፈራ አለ። ድርብ ወርቅ ሰይፉ አለች። አለባቸው መኮንን አለ። አቤል ሰለሞን አለ። ወደ 400 የሚሆኑ ሰዎች እንደ ኤክስትራ ሙሉ ፊልም ላይ ተጠቅመናል። የፊልም ግምገማ ባለፈው ቅዳሜ አድርጌ ነበረ። 200 ሰው በተገኘ ከሙያ አንጻር አስተያየት እንዲሰጠኝ ነው። ሁለት ደግሞ የተወሰኑ ባለ ሀብቶችንም ኢንቫይት አድርጌ ነበረ። ብዙ ሰው ደስ ብሎታል። ሞር እንድንሰራ የሚያደርግ አይነት አስተያየቶችን የተቀበልኩ አንዳንድ ማስተካከያ የተነገሩኝ አስተያየቶች አሉ። እነሱን ተቀብያለሁ። ፊልሜን ማስመርቀው 8 ሐምሌ በብሔራዊ ቲያትር የሚቀጥለው ሰኞ ከ10 ሰዓት ተኩል ጀምሮ ይሆናል። አሁን ያሰብኩትኝ ፊልሙን ዓለም አቀፍ ፊልም እንዲሆንና እዛው አማዞን ላይ ኔትፍሊክስ ላይ እንደ ኢንዲፔንደንት ሙቪ እንዲታይ የሚል ሀሳብ ነው ይዤ የተነሳሁት። ደረጃ ለዛ ነው እንግዲህ አሁን እየሞከርኩት ባለው መንገድ ከሄድኩ ውጭ ሰው ተገኝቶ እዛ ከሆነ የሚገዛው እንደ ውጭ ፊልም ነው ልካውት ኢትዮጵያ ውስጥ የሚታየው። መታየቱ አይቀርም፣ ግን የተመረጡ ሲኒማ ቤቶች ነው የሚታየው ማለት ነው።
የፊልም ባለሙያ የሆነችው አመለስት ሙጬ ከኤደን ገረመው ጋር ያደረገችውን ቆይታ ነበር የሰማችሁ። አድማጮች፣ ዝግጅታችን ይቀጥላል። 35ኛውን የሰሜን አሜሪካ የስፖርትና የባህል ፌስቲቫል ክንውን ለመዘገብ ወደ አትላንታ ባቀናንበት ወቅት በኢትዮጵያ ወቅታዊ ሁኔታ ላይ ወጣቶችን አወያይተን ነበር። ተወያዮቹ በንግድ ሥራ ላይ የተሰማራው ኪሩቤል መኮንንና የመረጃ ሳይንስ ባለሙያው አለማየሁ ገመዳ ናቸው። በነገራችን ላይ አለማየሁ ገመዳ ኢትዮቲዩብ የተሰኘ የመረጃ ድረገጽ መስራቾች መካከል አንዱ ነው። በዚህ ውይይት ላይ የሚሰሙ ሀሳቦቹ የግሉ እንጂ የሚያስተዳድረው ተቋም አለመሆኑን እንዲጤንለት ጠይቀዋል። ውይይቱ የሚጀምረው ኪሮቤል መኮንን በአሁኑ ሰዓት ለወጣቶች ስጋት ፈጥሯል ያለውን ሀገራዊ ሁኔታ በሚያጋራበት ቅጽበት ነው።
ኦፍኮርስ የሁሉም የስጋቱ ዲግሪ ሊያይ እንጂ በሁላችንም ውስጥ ስጋት አለ፣ ወይም በሁላችንም ውስጥ ወደፊት ኢትዮጵያ ምን አይነት እጣ ይገጥማታል የሚል ፍርሃት አለን። እና ያ ፍርሃት በሰው ውስጥ የመጣው ለምንድን ነው የሚለውን ለመመለስ ከብሔር አንጻር ያለው ችግር ነው።
የብሔር ፖለቲካው
በጣም ችግሩን ኢትዮጵያ ውስጥ አባብሶታል፣ ወይም ደግሞ ሰው በፍርሃት እኖር አድርጎታል ብዬ ነው የማስበው።
አለማየሁ፣ ተመሳሳይ ጥያቄ ወደ አንተ ልመልስ።
በአሁኑ ሰዓት ስጋት ይታየኛል። ስጋት ብቻ ሳይሆን ተስፋም ይታየኛል። ስጋት አለ፣ እውነት ነው። ገና ከፍጹም ከሆነ አፈና ውስጥ ተላቀን ወደ ዲሞክራሲያዊ ስርዓት ለመራመድ እየሞከርንበት ያለበት ጊዜ ነው። በዛ ጊዜ ውስጥ የብዙ ፍላጎቶች አገር ነች ኢትዮጵያ። እና ከዛ አንጻር በተለይ ደግሞ የብሔር ቴንሽኑ እየሰፋ መጥቷል። በተለይ አሁን ኦኬ፣ ሁሉም እንደፈለገ መናገር ይችላል፣ የሀሳብን ስትገልጽ የሚገልህ ሰው የለም ምናምን የሚል አመራር ሲመጣ ሁሉም እየተነሳ በየሰፈሩ የጎበዝ አለቃ ነኝ አይነት አመለካከት መጥቷል። ይሄ ደግሞ ተሰርቶበታል፣ ዝም ብሎ አልመጣም። የብሔር ጉዳይ በጣም ስለለጠጥ ነው ሰዎች በየአካባቢያቸው ባለቤት እኔ ብቻ ነኝ፣ ሌላ ሰዎች እንዲያስቡ ማለት ነው። ልጆች እንዲያድጉ በትምህርት ቤት ውስጥ እንደዚህ፣ በየዩኒቨርሲቲ ብዙ የምናያቸው የብሔር ግጭቶች ምናምን የዛ ውጤት ናቸው የሚል እምነት አለኝ። ስለዚህ እሱን የማብረድ ነገር ያስፈልጋል በአሁኑ ሰዓት ብዬ አስባለሁ። ተስፋም ደግሞ በሌላ በኩል ይታየኛል። ወዴት እንደሄድ መሄድ እንዳለባት ኢትዮጵያ መሄድ ወዴት መሄድ እንዳለባት ሁላችንም በጎ አስተዋጽኦ ማድረግ የምንችልበት እድል እንዳለ ይሰማኛል።
አሌክስ አት ደ ሴም ታይም ተስፋም ይታየኛል የሚል ነገር አንስቷል። እኔ እውነት ለመናገር ተስፋ አይታየኝም። እኔ ተስፋ የማይታየኝ ለምንድን ነው? አሁን ባለው አስተዳደር ወይም ደግሞ አሁን ባለው የመንግስት አካሄድ ተስፋ ሳይሆን የሚታየኝ ነገር በጣም ጨለማ የሆነ ነገር ነው። ጨለማ የሆነ ነገር የሚታየ ወይም ለምንድን ነው ተስፋ የማይታየ የሚለው ነገር ከመጣ ደግሞ አስተዳደሩ መለወጥ አለበት ብዬ ስለማምን ማለት ነው። በዋናነት አስተዳደር እሱ ካልተለወጠ እኔ ምንም አይነት ተስፋ እዛች ሀገር ላይ አይታየኝም። በየጊዜው የሚፈነዱ ነገሮችን በማስተካከል ወይም ደግሞ በየጊዜው የሚሆኑ ነገሮችን በማከም መጨረሻ ላይ ከፍተኛ የሆነ አደጋ አገሪቱ ላይ ትወድቃለች የሚል ነገር ነው የሚታየኝ እንጂ የሚስተካከል ነገር አይታየኝም። ያው ለሀገሪቱ ፖዘቲቭ ካለመሆን የተነሳ የመጣ አይደለም። እኔ ለሀገሬ ፖዘቲቭ የሆነ ነገር ነው የሚታየኝ፣ ምን ሲሆን የተስተካከለ አስተዳደር ሲኖር ማለት ነው።
ያ ትውልድ የሚባል በ1960ዎቹ ውስጥ በ1970ዎቹ ውስጥ ወጣት የነበረ የኢትዮጵያን ፖለቲካ በአንድም ሆነ በሌላ መንገድ ሲዘውር የነበረ ቡድን አለ እና ከዛ መልስ የመጡ ልጆች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ሰላምና መረጋጋት ውስጥ ሊጨምሩት ስለሚችለው ጉዳይ ወይም ስላበርክቶታቸው ብዙ ሰው እርግጠኛ አይደለም። ምን ያክል ነገሮችን የመለወጥ አቅም አላችሁ ብላችሁ ታስባላችሁ? መጪውም ዘመን በዛ ትውልድ ላይ የሚወድቅ ጉዳይ ነው ወይ የሚሆነው?
ከኪሩቤል ልጀምር።
በ60ዎቹ የነበሩ ፖለቲከኞች ለኢትዮጵያ በጊዜው ጥሩ አስተዋጽኦ አላደረጉም ብዬ አላምንም። ጥሩ አስተዋጽኦ ያደረጉም አሉ። እንደገናም ደግሞ ጥሩ አስተዋጽኦ ያደረጉ መስሏቸውም ደግሞ አገሪቱ ላይ ትልቅ አደጋም ደግሞ ያመጡም ፖለቲከኞች አሉ። አሁን ላይ እነሱ በኢትዮጵያ ፖለቲካ ውስጥ ባይኖሩ መርጣል። ዝም ብዬ ሳያቸው ምናምን ለኢትዮጵያ ከማሰብ ይልቅ የሆነ ፐርሰናል የሆነ ችግር ውስጥ እርስ በርሳቸው ያሉ ነው እንደውም የሚመስል። አሁን በጣም ብሪሊየንት የሆኑ ፖለቲሽንስ ያንግ ፖለቲሽንስ አሉ ብዬ አምናለሁ። እነሱ በብዙ ለሀገሪቱ ተስፋ ናቸው ብዬ አስባለሁ።
አለማየሁ፣ ተመሳሳይ ጥያቄ ወደ አንተ ላምጣ።
ይሄ ጉዳይ ተደጋግሞ ይነሳል። በተለይ በፖለቲካ ድርጅቶች ውስጥ አመራሩን የያዙት ጠቅላላ የትውልድ ሰዎች ናቸው፣ ለወጣቱ እድል አይሰጡም፣ እንዲህ አይነት ነገር ተደጋግሞ ይነሳል። ለዚህ ተጠያቂ ማድረግ ማለት ወጣቱ ወደ አመራሩ ወደ ፖለቲካው ለምን እነሱ በዘመናቸው ለኢትዮጵያ ይጠቅማል ያሉትን ነገር በጎም የሆነ አስከፊ ነገር አድርገዋል። እስካሁንም ፖለቲካ ውስጥ ያሉ አሉ። ይሄ እነሱ የመረጡበት መንገድ ነው። ብዙዎቹ በዛ ዘመን ተማሪዎች እንቅስቃሴም በምንም በወጣትነት ዘመን ነው የገቡት። በአብዛኞቹ በመንግስትም ሳይድ በተቃውሞ በወጣትነት ዘመን የገቡት። በዚህ ዘመን ያለን ወጣቶች የኔ ዘመን ሰዎች ግብዣ ያስፈልገን ወደ ፖለቲካ ለመግባት። የኢትዮጵያ የተወሰነ ትውልድ ብቻ አይደለች፣ የሁላችንም ነች። ስለዚህ ማንም ኢንቪቴሽን ተሰጥቶት አይደለም ወደ ፖለቲካው መግባት ያለበት። ያገባኛል፣ ይመለከተኛል ብሎ ነው መግባት ያለበት። እስካሁን ድረስ ፖለቲካ ውስጥ የያ ትውልድ ሰዎች መኖራቸው መጥቶ ዱላ ቅብብሎሹን የሚረከብ ወጣት አለመኖሩንም ያሳያል። ወይንም እንደዛ ለማድረግ ፈቃደኛ የሆነን የኛ ትውልድ ሰው አለመኖርም ስል ማለት በደፈናው ማለት ሳይሆን እሱ አለመብዛቱንም የሚያሳይ ይመስለኛል። እና ያ መለወጥ አለበት ብዬ አስባለሁ። ቅድም ስለ ተስፋ ስናገር የነበረው ለምንድን ነው ስጋትም ያለውን ያህል ተስፋ ይታየኛል ያልኩበት ምክንያት ምንድን ነው? ራይት ነው ወጣቱ የራሱን ሀገር ወደሚፈልቀው አቅጣጫ መቀየር አሁን ያለችው ኢትዮጵያ የዚህ አሁን ያ ትውልድ የሚባለው የሰጠች እነሱ የሰጡን ኢትዮጵያ ነች ያለችው። አሁን ይሄንን ወደምንፈልገው አቅጣጫ የመቀየር እድሉ አለን ብዬ አስባለሁ።
አድማጮች፣ ውይይቱ አልተቋጨም። ክፍል ሁለትን በነገው ምሽት ይዘንላችሁ እንመለሳለን። ለዛሬው ግን በዚሁ ፕሮግራማችን ተጠናቋል።
አስተያየት ቢኖራችሁ በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ሞክቢል ያበሩ አብረን ነበር። ደህና እደሩ።
Kun Radio Sagale Americati. Radio Sagale America utata gabega jumaatat galgal keessa saalama walakka jil gabega sa saditi meter bandi digdemilam digdemishani sudumi tokko.